አድማጮቻችን በዛሬው ምሽት ውይይት የምናደርገው ከኢህአፓ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከፍተኛ አመራር አባል ከሆኑት ከጓድ ኢያሱ አለማየሁ ጋር ይሆናል። ከጓድ ኢያሱ አለማየሁ ጋር የምናደርገው ውይይት በቅርቡ ባለፉት ሁለት ሳምንታት ተደርጎ የነበረውን 42ኛውን ዓመት የኢህአፓን የተመሰረተበትን በዓል ምክንያት በማድረግና በሌሎች ጉዳዮችም ላይ ይሆናል። ጓድ ኢያሱ አለማየሁ ከፍኖተ ዴሞክራሲ ጋር ለሚያደርጉት ውይይት በመቅረቦ በአድማጮችና በፍኖተ ዴሞክራሲ ስም ከፍ ያለ ምስጋናዬን አቀርባለሁ። የመጀመሪያ ጥያቄ የሚሆነው ኢህአፓ 42ኛ ዓመት በዓሉን የተመሰረተበትን ማለት ነው ባለፈው ነሐሴ 17 ቀን በፈረንጆቹ አቆጣጠር ደግሞ ኦገስት 23 ቀን 2014 ዓመተ ምህረት አክብሯል። እርሱም በበዓሉ ላይ ተገኝተው መልእክትም አስተላልፈዋል። እስቲ የበዓሉን አከባበርና ያስተላለፉትን መልእክት በሚመለከት ኢህአፓ 42 ዓመት የደረሰበትን ሁኔታ ለአድማጮች ቢገልጹልን።
እሺ፣ አመሰግናለሁ ስለጋበዛችሁ። እንግዲህ ኢህአፓ ከተመሰረተበት ጊዜ ጀምሮ በተለይም ከታወጀበት ጊዜ ጀምሮ በ1964 ነው የተመሰረተው። በኋላ የታወጀው ደግሞ ያው ደርግ ስልጣን ከያዘ በኋላ በ1977 ነሐሴ 26 ነው። ከዛ ጊዜ ጀምሮ በተቻለ መጠን ሁኔታው በፈቀደበት የተመሰረተበትን ወይም የታወጀበትን ሲያከብር ቆይቷል። በትጥቅ ትግሉ ዘመን ያው ነሐሴ 26 የአባ ነጻ ባወጣቸው ቦታዎች ሁሉ በአባው በፓርቲው እና በሰራዊቱ በያሰ የሚከበር ቀን ነው። እንግዲህ ይሄ አክብሮት ዝም ብሎ ተወልደን ነበረ፣ እዚህ ተመስርተን ነበር፣ ታውጀን ነበር ብሎ ዝም ብሎ ፈንጠዝ እያለ ማድረግ ሳይሆን አንደኛ ጓዶቻችን የተሰዉትንም ለመዘከር፣ ሁለተኛ የገባ ነው ቃል ኪዳን ለህዝብ የገባ ነው ለሀገራችን የገባ ነውን ቃል ኪዳን የት አድርሰነዋል፣ እስከምንስ አክብረነዋል፣ እስከምንስ አሁን በቆረነ ልንቀጥልበት ተነስተናል፣ ቃል ኪዳናችንን እናድስ፣ እነዚህ የሚሉትን እንግዲህ መልእክቶች የያዘ በዓል ነው። የዝክር በዓል ነው። የትግል በዓል ነው። እንደገና የቃል ኪዳን የማደስ በዓል ነው። በዚህ መንፈስ ነው እኛ ምናው እንጂ አመት አመት በመቁጠር አይደለም። ዝም ብሎ በተራ ቆጠራ አይደለም። ከዛ በላይ ደግሞ ምንድነው የኢህአፓ አመት በሚከበርበት ጊዜ እስካሁን መቀጠሉን አሁንም ጸንቶ መሄዱን እንደገና እናስታውሳለን። እንደገና ለሚቀጥለው ቃል ኪዳን ለመግባት የሚረዳን እሱ ነው። እንግዲህ ድርጅት 42 ዓመት መቆየት ማለት አንዳንዶች ቀላል ይመስላቸዋል ወይም ዝም ብሎ ባዶ ይመስላቸዋል። ምክንያቱም የተፈለገው የመጨረሻው ድል ስላልተገኘ ድርጅት መቆየቱ ምን ዋጋ አለው የሚለው በአንደኛው ገጽታ ስናይ ድርጅቶች እየፈሉ እየተመሰረቱ እየፈሉ ሳውን ሳያድር የሚከስሙበት ሀገር ውስጥ ነው ያለ ነው። ስለዚህ አንድ ድርጅት ጸንቶ አላማውን ቀጥሎ ለጠላት ሳይገዛ ሳይንበረከክ ቀጥሎ ቃል ኪዳኑ አክብሮ መቀጠሉ ትልቅ ነገር ነው፣ በራሱም ትልቅ ነገር ነው። ሁለተኛ ጸንቶ መቆየቱ ማለት ነው። ይሄ ዝም ብሎ በቀላሉ የሚታይ ነገር አይደለም። በሌላ ደረጃ ደግሞ በምንመጣበት ጊዜ ይህን ሁሉ ጊዜ ዋናው ነገር አላማ አለመቀየር። ለምን ነው አላማችን አይቀየርም? ምክንያቱም ሁኔታው አልተቀየረም። የተነሳንባቸው አላማዎች ስንታገል ስለኛ መስረታ ብዙ የተሆነ ያለው ነገር ይወራል። እሱን ወደ ጎን ላድርገው። ነገር ስንታገል መጀመሪያ መሬት ላራሹ ስለመጀመሪያ ዩኒቨርስቲ ተማሪዎች ሰልፍ ያደረጉበት ዋና ጥያቄ የተደረሰበት ዩኒቨርስቲ የተወራሩበት መሰረታዊ ጥያቄ እስካሁን መልስ አላገኘም። መሬት ላራሹ አልሆነ። የህዝብ እኩልነት አለ። የህዝብ እኩልነት አልመጣም። አሁን በኢትዮጵያ ሰፍኖ ያለው በአገዛዝ ዘረኛ የሆነና ሌሎችን ብሔረሰቦችን ለማጥፋት በዛውም ኢትዮጵያን ለማውደም የተነሳ አስከፊ የሆነ ስርዓት። እኩልነት የለም። የሃይማኖት እኩልነት ያለው ያኔ የሃይማኖት እኩልነት ያለው አሁንም የለም። ለዚህ ነው ሙስሊም ወገኖቻችን ሰው ሶስት ነው እንግዲህ በእንትናችን ጣልቃ ገባ እንዲደረሰብን በደል እያሉ እስከ መገደል እና እስከ መጋዝ የደረሱት በዚህ ምክንያት ነው። እኩልነቱ የለም። ክርስቲያኖችም ይህንን በጣም የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤት የተበደለች ስለሆነች ተቋማን ቤተክህነቱን ወያኔ ይዞ ከፋፍሎ አዳክሞ ያለበት ሁናቴ ስለሆነ እነሱም ደግሞ እንደዚሁ ተነስተው መታገል ይገባቸዋል ብለን እንግዲህ እኛ ሁሌ ጥሬ እናደርጋለን። ያን ያህል እንደ ሙስሊም ወገኖቻችን ያህል በቀጣይነት የተፋፈመ ትግል ሊካሄድ አለመቻሉ ምክንያቶች አሉት። ግን ጭቆናውና በደሉ የለም ማለት ወይም ክፍፍሉ የለም ማለት ወይም እኩልነት ጠፍቷል የሚያሰኝ አይደለም ለማለት አያበቃም። የለም፣ እኩልነት የለም። በዛ በኩል ስንል ሀገራችን ሉዓላዊነቷ ይከበር ክብሯ በምንበቅ እንደውም በአሁኑ ጊዜ በአርባ ምንጭ በገንጎፋ የአሜሪካን አየር ኃይል ጦር ሰፈር ተሰጥቷል። ቁጥጥር በሞላ ከነሱ የነሱ ወታደራዊ እና ፖለቲካዊ ቁጥጥር በኢትዮጵያ ላይ ሰፍኗል። ስለዚህ ሉዓላዊነቷ ኢትዮጵያ አልተከበርም፣ ተደፍራለች። የሰራተኛ ህዝብ መብት ነፃ እና የነፃነት እና የዲሞክራሲ መብቶች በነፃ የመናገር በነፃ የመጽሐፍ እነዚህ ሁሉ ነገሮች ስንመጣ በወያኔ በጣም በአስከፊ ደረጃ ላይ ነው ያሉት። ይኸው በቅርቡ ስንት እንደ ጋዜጠኞች ተሰደዱ፣ ስንቶቹ ታገቱ፣ ስንቱ እንዳይወጣ ስንት ጋዜጣ ስንትን ተባለ። አሁንም ጋዜጠኞች እስር ቤት ገብተው እየማቀቁ ያሉ የተፈረደባቸው ሽብርተኞች ናቸው ተብሎ የተፈረዱባቸው አሉ። በዚህ አይነት ቀጣይ ሁኔታ ያለው የሚያሳየን ያን ጊዜ የተነሳንባቸው ያነሳናቸው መፈክሮች የተነሳንባቸው የትግል ጥያቄዎች አልተመለሱ። ቢመለሱ እነሱ ጥያቄዎች አይሆኑም እና ለትግላችን ሌላ ጥያቄዎች ከሌሉ በተቀር ለትግላችን በሉ የሚለን ነገር የለም ማለት ነው። ግን በሉ አይደለም ከዛ በላይ እንደምናው ተኛችሁ የሚለን ሁናቴ ነው ያለው። ምክንያቱም የተመለሰ ጥያቄ የለም። ስለዚህ ይህንን ሁሉ እንደገና የምናይበትና እንዴት ነው ትግላችን እንቀጥላለን ትግላችን ይቀጥላል ስም ደግሞ መፈክር አይደለም። ይህን ሁሉ ያጠቃለለ በመሆኑ ባህላችንን ስናከብርኛ አንደኛ ጸንተን በመቆየታችንና አሁንም የህዝባችንን ቃል ኪዳን አለማፍረሳችንና እኛም በጥቅማ ጥቅምና በእንትን ተገዝተን ህዝባችንን አለመካዳችንም እናከብርበታለን ማለት ነው። በሂደቱ ደግሞ እንግዲህ እንደሚታወቀው የአፓ ላይ ያልተነሳ ኃይል ያልተነሳ ቡድን የለም። ከደጅም ተጠቅሰናል። ከውስጡም ደግሞ አንጃዎች የሚባሉ የደከማቸው በጥቅም ሊገዙ የፈለጉ ለወያኔ ተንበርክከን ከወያኔ ጋር ታርቀን እንገኝ እያሉ የሚለማመጡ ቡድኖች ይህን ድርጅት ለማፍረስ አቋሙን ለማስቀየር ሞክረው ሲከሽፉ አንጃ የሆኑ ጉዳት ሲያደርሱብን ቆይተዋል። አሁንም እየተፍጨረጨሩ ያሉ እንዳሉ እናያለን። ስለዚህ እነሱን ሁሉ አሸንፈን አድቀን እዚህ ደርሰናል። አሁንም አንድ ነን። አሁንም አንድ ኢህአፓ ነው ያለው። አሁንም በጋራ ቆመናል፣ ጸንተን ቆመናል ብለን የምናከብረው በዓል ስለሆነ ለእኛ በጣም ከፍተኛ ቦታ የምንሰጠው ነው። በዚህ አሁን በአርባ ሁለተኛው ላይ ይሄ ነው የተንጸባረቀው። አርባ ሁለተኛ ነው ልዩ የሚያደርገው ደግሞ ለብዙ ዓመታት ከድርጅቱ በድርጅቱ አባል ሆና የታገለችውን ብዙ መስዋዕትነት የከፈለችውን ብዙ አስተዋጽኦ ያደረገችውን ጓድ ገነት ግርማን ደግሞ እውቅና የሰጠንበት እና ያከበርንበት እና ለሌሎች አርአያዎች አርአያ እንድትሆን ጥሪ ያደረግንበት በመሆኑ እሱ ደግሞ እንግዲህ የተለየ ያደርገዋል። ይሄ ነው ያለው በአርባ ሁለተኛው
ጓድያሱ። እንግዲህ ከአርባ ሁለተኛው ዓመት በዓል ክብረ በዓል ላይ ሳንወጣ አሁን በመጨረሻ ላይ እየጠቀሱን ጓድ ገነት ግርማ በተሳትፈዋና ሴቶችም ለድርጅቱም ባደረገችው አስተዋጽኦ የተነሳ ከፍተኛ ክብር ተደርጎላታል በድርጅቱ። በመጀመሪያ ደረጃ ይህ የማድነቅና የማክበር ሁኔታ በድርጅቱ ውስጥ አዲስ ነው። በሁለተኛ ደረጃ ደግሞ በአርባኛው የኢህአፓ ክብረ በዓል ላይም ተገኝተው ነበር። በዛን ወቅት በተገኙበትና አሁን ያለውን ሲያወዳደሩት የተሰማዎትን ስሜት አብረው ቢገልጹልን።
እንግዲህ እኔ በአርባ አንደኛው አልተገኘሁም። በአርባኛው መጥቼ ነበረ። እዛም የራሳችን ስብሰባም ስለነበረን በአርባ ሁለተኛው ሳይ ከአመት አመት በርከት ያለ ሰው የሚመጣ መምጣቱን ከተለያየ ደግሞ ከተለያየ ተቋሞች፣ ድርጅቶች እና ስብጥር ጥሩ የአባላ እዛ የተገኙት የታዳሚው ስብጥር ጥሩ ወይም በግብዣው ላይ የተገኘው ሰው አይነት በየጊዜው እየጨመረ የመጣበት ነው። እና አሁን በዚህ በአሁኑ በአርባ ሁለተኛ መሰለ ከልዩ ልዩ ድርጅቶችም ተቋሞችም መጥተዋል። እና ይሄ አንዱ እንግዲህ ደመቅ የሚያደርገው ነው። እኛ እውቅና በመስጠት ቀደም ሲል በያወሊ አድርገን ለኮሎኔል አስናቀና ለኮሎኔል ምሩ እውቅና ሰጥተናል። ሁለቱ ጀግኖች ሀገር ወዳድ የሀብታም አባል ሆነው የታገሉ ናቸው። አሁን በከፍተኛ በሰማንያ እና መቶ እድሜ ላይ ናቸው ማለት ይችላል። ኮሎኔል ከመስዋዕት ናቸው ሆኗቸዋል። አልፋቸውም አልቀረም። ኮሎኔል ምሩም ደግሞ እንደዚሁ ወደ ሰማንያ ውስጥ ናቸው። እነዚህ ደግሞ በደርግ ጊዜ በኢህአፓ አባልነት በዛ በሀገር ወዳድ ኃይል ዙሪያ ወዘተ እያሉ የታገሉ ጀግናዎችና አርአያ ሊሆኑ የሚችሉ በመሆናቸው እንግዲህ እውቅና ሰጥተናቸዋል ቀደም ብሎ። ከዛም ለወይዘሮ ተላላ ከበደ ለእሷም እንዲሁ ላደረገችው አስተዋጽኦ ሁሉ መስክ ለእሷም እንዲሁ እውቅና ሰጥተናል። እና እውቅና የመጀመሪያው አይደለም የሚቀጥልም ነው። እና ጓድቀለ ደግሞ በዛው መልክ አሁን እውቅና መሰጠት አለበት ያደረገችው አስተዋጽኦ ስለተባለ በዛ መልክ እውቅና እንግዲህ ሰጥተናል። እና እኛ በየአመቱ የአፓባል ላይ እዛ የሚደረገው ላይ ሰው አይመጣም። አስር ሰው ከመጣላቸው ጥሩ ነው፣ በጣም የሚገርም ነው፣ ማንም አይገኝላቸውም እያሉ ሁልጊዜ በየአመቱ ማሳፈር ነው። እኛ እያሳፈር ናቸው ያለ ነው። በርከት ያለ ሰው ይመጣል። ይህንን ደግሞ ቀን ይህንን በዓል በሀገራችን ብናከብረው ምን ያህል ሰው እንደሚመጣ ደግሞ እኛ እናውቃለን እንገምታለንም። በሱዳንም አንችልም፣ በኬንያም አንችልም፣ በጅቡቲም አንችልም፣ በጎረቤት ሀገሮች። ስለዚህ በዚህ በአውሮፓና በአሜሪካ ብቻ የሚከበርበት ሁናቴ እንግዲህ ሁኔታ ያስገደደን ነው እና ሁል ጊዜ ሀገራችን በሚቀጥለው ደግሞ ሀገራችን ያደርሰን ለዛ የሚሆነውን ጭፍልልና ግ እየተባባል ያው እንግዲህ ለቀጣዩ ድል ዝግጅታችንን መንፈሳችንን እያደስን በመሄድ ላይ ነን ማለት ነው። ስለዚህ ይህ አርባ ሁለተኛው በዓል በተለይ ውድቀታችንን ለሚመኙ ማፈር የሆነባቸው ያፈሩበት ክስተት ነው እና እኛ ደስ ብሎናል።
በዓሉ በተከበረበት ወቅት አፍሪካን አፍተር ዲዚዝ በሚል መጽሐፍ በጀመሩት የመጽሐፍ ርዕስ ሌላኛው ክፍልም ወጥቷል እና በመጀመሪያ መጽሐፉ ምንን በሚመለከት ነው የወጣው? ይዘቱ ምንድን ነው? በሌላ በኩል ስለ መጽሐፍ ስንነሳ በአሁኑ ጊዜ የተለያዩ መጽሐፍት በኢትዮጵያና በውጪ አካባቢ ድርጅቱን ታሪክ በሚመለከትም ይወጣሉ። ብዙ እውነተኛ ታሪክ የሚፈልጉና የድርጅቱ ደጋፊዎች የሆኑ ደግሞ ድርጅቱ ለምን መጽሐፍ የድርጅቱን ታሪክ የሆነ መጽሐፍ አያወጣም? ለምንድን ነው ግለሰቦች በተለይም ደግሞ ለወያኔ የሚደግፉ ወይም በሌሎች በኩል ደግሞ ሆነው የኢትዮጵያ የኢሃፓ ጠላት የነበሩ ኢሃፓን ሊያጠፉ የነበሩ ሰዎች መጽሐፍ በሚያወጡበት ሰዓት ድርጅቱ የራሱን ታሪክ አያወጣም የሚልም አለና ይህንን በሚመለከት አንድ ላይ አድርገው በዚህ በኩል የተጀመረ ፕሮጀክት አለ ወይ? የሚወጣ ታሪክስ አለ ወይ? ከወጣስ በቅርቡ የሚሆንበት ሁኔታ አለ ወይ? ከራስዎ መጽሐፍ በመጀመር ይህንን ለአድማጮች ቢያስረዱልኝ።
እንግዲህ እኔ ማለቴ በትርፍ ጊዜ መጽሐፍ እጽፋለሁ፣ በእንግሊዝኛም በአማርኛም መጽሐፍ እጽፋለሁ። እነዚህ በአንድ በአማርኛ ለምሳሌ ግጥሞች፣ ሀበሽኛ እና ምንድን ነው ሌላ ደግሞ ግጥሞ ታውቄ ነው እንደዚህ የሚል ሁለት ስብስቦች አሉኝ። በሀበሽኛ ሁለት፣ በዛኛው በግጥሞ ታውቄ ደግሞ አንድ አለኝ። በእንግሊዝኛም የግጥም መጽሐፍ ኢቲንጋን አሜሪካን አሜሪካንን መብላት በሚል አንድ እንዲሁ ስብስብ አለኝ። ከዛ ይሄ አፍሪካን አብሰርዲቲስ ማዝ ምንድን ነው የሚሉት ወደ ፈንድ አይነት ነው እንግዲህ ትችት ነው እና አርቲክል እነዚህ ደግሞ ጽሁፎች ናቸው። በየጊዜው በሶስት ገጽ አራት ገጽ የሚሆኑ በተጨባጭ እንትን ላይ የሚወጡ እንትኖች ስላቆችና ስላቅን የያዙ ጽሁፎች ናቸው። እነዚህ በድረ ገጽ እና ጋዜጦች ላይ ደግሞ ሲወጡ ቆይተዋል። አንደኛ የመጀመሪያው መጽሐፍ እንደውም ወደ ጣሊያን እና መጀመሪያ ደግሞ ተተርጉሟል። ወደ ፈረንሳይ እና ወደ ጣሊያን ተተርጉሟል ከእንግሊዝ ሌላ። ከዛ ሁለት ሶስት አራት አምስት በሚል ያልቀረብኩት እንደዛ ነው። ያሁኑ መንገድ አዳዳሪ ወይም ጎዳና ተዳዳሪ ነው እንግዲህ መሰለኛው። እኛ በኛ ጊዜ በረንዳ አዳሪ ነው የምንለው። አሁን በረንዳ የለም መሰለኝ። እና እንትን መንገድ አዳሪ ሆነው ጠቅላይ ሚኒስቴር የሚል ነው ሩሱ። ግን አንድ ጽሁፍ ነው እዛ ውስጥ ካሉ ከተሰሰሁት አንዱ ነው። ወይም የተጻፈው አሁን ጠቅላይ ሚኒስቴር ብለው የሚጫወቱበት አሻንጉሊት ግለሰብ ቤተ መንግስት እንዳይገባ የሟቹ ሰውዬ ባለቤት አለቅም ብላ በነበረበት ጊዜ የጻፍኩት ነው። እና ለመጀመሪያ ጊዜ በዓለም ታሪክ መንገድ አዳሪ ወይም ቤት የሌለው ጠቅላይ ሚኒስትር ኢትዮጵያ አቀረበች ታሪክ ሰራች ብዬ የመሰለ የጻፍኩት ነው። እሱን ነው የሰጠው ታሪክ አምስተኛው መጽሐፍ ነው በዚህ ውስጥ። እና እንግዲህ ይሄ ከአፍሪካ ጉዳዮችን የምትፈተችበት ምን የሚበት ና በየጊዜ የሚታተም ነው። በየጋዜጦች ለመድረገጠች ያትሙልኛል እና በዛ በኩልም ባካሄደ የትርፍ እንግዲህ ስራ ነው ማለት ነው። የሀብታን ታሪክ መጽሐፍ ማለት ግን ሁሉ ሰው እንደሚጠይቅ አውቃለሁ። የተነስቼ እኔ የነበርኩበትን ጊዜ የምስረታውን ሂደት ከምስረታው ፊት በተማሪ ማህበር የነበሩትን ሁማናቸዎች ከተመሰረተ በኋላ የነበሩትን ሂደቶችና ሁኔታዎች ማቅረብ እችላለሁ። ግን እኔ የአንድ ሰው ስራ አይደለም። የሀብታ ታሪክ በጣም ሰፊ ነው። እኔ ለምሳሌ በደርግ ጊዜ የነበርኩበት ቦታ በውጭ ነበርኩኝ። ከዛ ወደ አፊምባ ገብቻለሁ። ከዛ እንደገና ወጥቻለሁ። በዚህ በውጭ ግንኙነት ስራ ሰርቻለሁ። ከዛ ተመልሶ ደግሞ እንደገና ደግሞ ወደ ትግል ሜዳ የገባሁበት ብተና ከመጣ በኋላም እንደዚሁ ከብተና መልሶ ማቋቋሙ ላይ አድርጎ በሜዳ የቆየሁባቸውም ጊዜዎች አሉ። እነዚህን መጽሐፍ እችላለሁ ከሌሎች ጓዶች ጋር ተረዳድቼ ማለት ነው። አዲስ የነበርኩበት እኔ በራሴ ግን ምጽፈው አለ ምንም ደግሞ ሁላችንም ምንጽፈው እና ይህንን ለማድረግ የሁላችን ተሳትፎ ጓዶች ታሪካቸውን ራሳቸው መጻፍ አለባቸው። ታሪካቸው ነው። ስለዚህ የሁሉም አስተዋጽኦ መኖር አለበት ብለን ስለተነሳን ይሄንን እንግዲህ እውን ለማድረግ ስራ እኛ ከጀመርን ትንሽ አሁን እንግዲህ ጊዜም እየወሰደ ነው። ቀላል ስራ አይደለም። ግን ደንበኛ ታሪካችን መጻፍ አለበት። ምንጽፎ ደግሞ ሀቅ መሆን አለበት። አንዳንዱ ደግሞ የሚጻፍ ነገር በወዲሱ ጀው የሚያርፋል። ምክንያቱም ሁሉ ነገር ይጻፋል፣ ሁሉ ነገር ይነገራል ማለት አይደለም። እና አስፈላጊ የሆነው ነው ዋና ዋና ሆ እንዳንዳንድ ደግሞ ለዚህ ማመች ከሆነ ደግሞ ይተዋል ማለት ነው። ይሆንንም ማወቅ አለባቸው። አሁን ጊዜ መጽሐፍ የተጀመረው በድርጅታችን ህይወት ውስጥ ሚናቸው ደካማ የሆነ ስለ ሰራዊት እንጽፋለን ሲሉ ምናልባት በጣም በጥቂት ጊዜ ሰራዊት ውስጥ ያለፉ ግን የሚጽፉት አሁን በሌሎች ግፋፊነት ምናልባትም እነ በረከት በሚጽፉት ይህን ጻፉ በሚሏቸው ወይም በጋዜጠኝነት ሀይ 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 ብለው እኛን ያንትኑን ለመተቸት የሚወጥ እንትና ማን ነው ይሄ ስብሐት ነጋ የሚያሰማራቸው እዚህ ላይ ስም መጥቀስ አለ ግን እንደው እንደሆኑ ግልጥ ነው። ሌሎቹ ደግሞ ከግል እንትናቸው ይነሱና ከግል ቁርሿቸው ይነሱና የሀብታ እንዲበድሎናል ወይም የሀብታ ፍቅረኛችንን ገለዋል ወይም እንደዚህ እንደዚህ ብለው እነሱ ደግሞ ሁሉም በተዛነፈ በተንሸዋረረ መልክ ነው የሚሰሩት። የማያውቁትን ታሪክ እንኳን ከሚያውቁት መጠየቅ የሚያፍሩ ናቸው። ስለዚህ ሁል ጊዜ ምስጋና ብለው ሲያመጡ ከኢሀፓ ይገጣሉ። ኢሀፓን የሚጠሉ ኢሀፓን የሚያወግዙትን እነሱን ነው ሄደው የሚጠይቁት። እና የረባ ታሪክ መጽሐፍ አቅቷቸው የሚጽፉት ታሪክ እኛ እሱን ፊት ከምናቀርብ መጽሐፍ መጽሐፍ ይሻለናል ብለን ወስነን ነው ዝም የምንላቸው እንጂ እያንዳንዱ መጽሐፋቸውን እርቃኑ ማስቀረት ይቻላል። እያረጉም ነው ብዙ ሀፓ የነበሩ ሀፓ የሆኑ ሰዎች እየጻፉ በደንብ አድርገው እነዚህ ስለ ሀፓ ተረክን የሚሉ አስመሳዎችን ቦታቸውን እያሳዟቸው ይመስለኛል። አሁን አጻፉ ነው ወይ ምትሉ ይላል። ማንኛውም ሰው መጽሐፍ ይችላል፣ ልክ ነው። ግን የሚጽፈው ነገር አንዴ ሀቅ ላይ መመስረት አለበት፣ በቱያ ሚዛናዊ መሆን አለበት። ሁለት አይነት እንግዲህ አጻጻፍ አለ። አንደኛው በታሪኩ የነበረ የተሳተፈ መሆን አለ። በስማ በለው መጻፍ አይቻልም። ታሪክ በተለይም ሊሰድቡና ሊያውሱ ያለ ምንድነው ይህ የምናደርገው ብሎ መሰረቱ ማወቅም አለባቸው። ሁለተኛ ደግሞ የታሪክ መርማሪዎች ከሆኑ በደንብ አድርገው የነበሩትን ሰዎች ጠይቀው ታሪክ መጣፍ የሚጠይቀውና መመዘኛ አሟልተው ወገንተኛ ሳይሆኑና በራሳቸው ስሜት ሳይታወሩ ሀቅ ያዘለ ጽሑፍ ማቅረብ የሚችሉ መሆን አለባቸው። እነዚህን ሁሉ አያሟሉ አምናቸው እና በኢህአፓ ላይ ከፍተኛ የሆነ በመጽሐፍ መልክና በጋዜጣም ላይ ያን ትውልድ በማውገዝ ደረጃ የተከፈተው ዘመቻ ወያኔ ነው። ቅኝቱ ወያኔ ነው የሚገፋው ይሄን ነገር እና ማንም ዜጋ የሚያየው ነው። ምክንያቱም ጠቅላላ ወንጀልን ለመደበቅ የሚሳት ነገር ስለዋል እና ኢህአፓ ታሪኩን ለመጻፍ ጀምሯል። አዎ ጀምሯል። ሁሉም ጓዶች የሚሳተፉበት፣ ሁሉም አስተዋጽኦ የሚያደርጉበት በሀቅ ላይ የተመሰረተ ታሪኩን ያቀርባል። ኢህአፓ ታሪክን ሲጽፍ ውሸት አይገጥም። ሰው ውሸት መክተት የሚያስገድደውን አፌ ካለ አይጽፈው። በቃ ያን ነገር አይጽፈውም ማለት ነው። እና እኛ አሁን እንጽፋለን። እንዴት ነው ድርጅታችን የተመሰረቱ፣ መቼ፣ እነማን ነበሩ፣ ምን ነበረ የተነሳው ነጥብ የሚለውን እኔ ቢያንስ ነው እዛ ስለነበርኩ አንደኛ ሰው አውቃለሁ። ሌሎች እናውቃለን ብለው ደግሞ ይሉ ሞክረዋል። እሱም ደግሞ እንግዲህ የራሳቸው እንትን ነው። በዚህ ህድቆ ተጽፏል፣ መጽሐፍ ተጽፏል። በኢህአፓ ላይ መለስተኛ የሆኑ ያልተሟሉ ደግሞ የኢህአፓ ታሪክ ደግሞ በ1970ና 80 ሲጀምር አላቆመም። እኛ ከተብተና ከተካሄድን በኋላ ተመልሰን የወያኔን የወልቃይት አቅፈን ለፍተን ጠገሌ መተከል እያለን በጎጃም መስመር እስከ ጣና ጥግ ድረስ ሁሉ በዚህ በኩል በወዲያም በኩል እነዚህ አሁን ጣና በለስ እቅድ ፕሮጀክት የሚባለው ጣሊያን ስንጠልፍ ምን ስን እዛ ድረስ ሁሉ ስንታገል ቆየን። ብዙ አመት ትግላል። እነዚህ ሰዎች ሊሸፍኑት የማይችሉ ምክንያቱም በቦታው አልነበሩ እና እነዚህን ሁሉ አጠናቅረን መጽሐፍ መጽሐፋችን አይቀር እና ጓዶቻችን በብሉ ነገር መደፍባቸው በኢትዮጵያ ጓዶች ነው ተጠናከረ እንጂ ጓዶች ናቸው። ተጠይቀው የሚያውቁትን ቦታ የሚያውቁትን እንትን አድርገው ያ እንግዲህ ወጣሁን። ለምሳሌ ከሽብር አንቱን ለመንተር ከሽብር በኢትዮጵያ የሚል መጽሐፍ ለምሳሌ ከሽብር ሚዚየም ተብሎ አዲስ አበባ ባለው አይገኝም። አዘጋጅ ጠባቂ ነ የምትለው አሁን ከወያኔ ጋር ያደረሰት ለምንድነው ማታከል ስራት ለፎቶኮፒ ማታሁት አገኙትም ልክ የተስፋ የደረሰኝ ፎቶ ባሌ ቦታ እንደጣሉት ማለት ነው። እና እንግዲህ እየተሞከረ ነገር ነው፣ ጋራ ስራ ውጤት ነው። በእርግጥ ጊዜ አላለፈብንም። እኛ በተጋጋሽ ላይ እየታገልን ስለሆነ እኛ ጊዜ አላለም። እየጻፍን እናስቀምጠዋለን። ምናልባትም አሁን በጊዜው አይደለም ለማተም ካለም አናትመው። ይሄ ጓዶችና የድርጅቱ ውሳኔ ነው የሚሆነው፣ ይሄን አይደለም። ግን መጽሐፍ ጀምረናል እና እነዚህ ቢጽፉ ውሸታቸው ሲቀመር አንድ ቀን ደግሞ እኛ እንነደዋለን ማለት ነው። እና ይሄ ነው። እኔ በግሌ ተነስቼ የራሴን ተመክሮች ሆኖች ለመጻፍም እንደው ዝም ብሎ በአሁኑ ጊዜ እንኳን ትንሽ አይሆንም ማለት አንዳንድ ሰዎች ገና በሀያ ዓመታቸው የህይወት ታሪክ የለውም ጽሑፍ አይነት እንዳይሆን በሚልም እሱን ማንሳት ይቻላል።
መጀመሪያ የድርጅቱ ታሪክ ከተጻፈ በኋላ እዚህ ታሪክ ከተጻፈ በኋላ እና ደግሞ ደግሞ በግሌ እናደርገዋለን።
ወደ መጨረሻው ላይ የተጠቀሰው ቱኬል ጄነሬሽን አንድ ትውልድ ለመምጣት አዩ ሽብር በኢትዮጵያ በሚል ርዕስ በወያኔ በታገተው በታጋዩ የካፋ አመራር አባል በነበረው በጸጋዬ ገብረመድኅን ደብተራው የተተረጎመ መጽሐፍ እሱ የድርጅቱ ታሪክ ብቻ ሆኖ ሳይሆን በኢትዮጵያ ውስጥ የነበሩትን በዛን ወቅት ልታገላለል የሚሉትን ድርጅቶች ኢትዮጵያ ውስጥ የነበረውን የኃይል ክፍፍል የመሳሰሉትን በእኩል ደረጃ ያቀረበና መጀመሪያ የቀረበ መጽሐፍ ነበርና በአንዳንድ ተመልካቾች በኩል ያለው ጥያቄ ምንም እንኳን የድርጅቱ ታሪክ ባይሆንም ለተወሰነ ደረጃ ደግሞ የነበሩትን ሁኔታዎች በአጠቃላይ መግለጽ የሚችል የኃይል ክፍፍሉን የት የት ቦታ እንደነበረ በሚለውም የሚጠቀስ ስላለ ያንን እንዲጠቅሱልኝ ፈልጌ ነበር። ያንን የጠየቁት ከሱ ጋር አያይዘው በኢትዮጵያ ውስጥ አሁን ባለው ሁኔታ ላይ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በአንዳንድ ጸረ ህብረትና ጸረ ኢትዮጵያ በሆኑ ኃይሎች በአገራችን ኃይሎች ማለት ነው ህብረትን በማዳከም ህብረትን በማጥፋት ህብረት እንዳይኖር በመጣር ይከሰሳል። ነገር ግን ድርጅቱ የተወሰነ ደረጃ እስከሚደርስና እውን ትክክለኛ የሆኑ ለሀገር የሚያስቡ ለኢትዮጵያ የሚታገሉ ድርጅቶች እስከሚኖሩና እነዛ ደግሞ ድርጅት ብቻ ሳይሆን የእውን ድርጅቶች ሆነው ከስራቸው አባል ኖሯቸው መታገል የሚችሉና በእውነተኛ መንገድ የሚታገሉ ካልሆኑ በስተቀር ያንን በመጠበቅ ሁኔታ ራሱን ከሁኔታው አግልሎ ነበር። ተባበሩ ወይ ተባበሩ ብሏል የኢትዮጵያ ህዝብ ብለው ደግሞ ትግሉንም የሸሹ ወይም ደግሞ ትግሉን እንዳይቀላቀል ህዝቡን ያደረጉ እናንተ ስላልተባበራችሁ ህዝቡ አይቀላቀላችሁም በሚልም ተቃውሞ ያሰሙና የህዝቡን የትግል ሁኔታ ያዳክሙ የነበሩ የተቃዋሚ ፓርቲ መሪዎች ነን የሚሉበትም ሁኔታ አለ። እስቲ የህብረት ትግልን በሚመለከት እርሶ አሁን ባለው ሁኔታ ላይ እንዴት ነው ብለው ያዩታል? አሁን ባለው የኢትዮጵያ ሁኔታ ላይ የህብረት ትግል ምን ደረጃ ላይ ነው ያለው? የሀፓስ የእርሶ ድርጅት ምን እያደረገ ነው ያለው?
እሺ፣ እኔ በቅድም ቀይ ሽብር በኢትዮጵያ ማነው አንድ ትግል ለመምጠር የሚለው መጀመሪያ ለመጽሐፍ የተነሳሳ ነው፣ ለማጠቃለል ለማጠናከር የተነሳሳ ነው። ብዙ ጓዶቻችን በሜዳ መስዋዕት ሲጀምሩ በፊትም የተሰውብናሉ፣ ያው በከተማዎችም እንዲህ። ይሄ ነገር እኮ በየቦታው ታሪኩ የሚታወቀው ታሪክ የደረሰውን በደል ሊዘክሩልን ሊያቀርቡ የሚችሉ ጓዶች እየተሰውብን እየጠፉብን ነው እና ቶሎ ብለን መጠይቅ አስተላልፈን በዚህ ለመጠይቁ መልስ ሲሰጡ ያንን አጠናክረን እናውጣው ብለን ወደ ሀገር ቤት ወደ አዲስ አበባም ነገሩ የተጀመረው በሜዳ ነው። ሜዳ ላሉትም ደግሞ መጠይቅ ቀርቦ በመጠይቁ መልክ መልስ መጣ። በደንግር ሁናቴ ደግሞ ከኢትዮጵያ የመጣው መልስ አይጠየጣልተና የሚተናነስ አልነበረም። ያን ጊዜ የነበሩ አንዳንድ ነጻ ጋዜጠኞች ሁሉ መጠይቁን አውጥተውልን ነበር ደፍረው። በዛ መሰረት አሁን እንደውም ለቅጽ ሁለት የሚሆን ወረቀት አለ፣ ለነገሩ እንትን አለ፣ ምስክርነት አለ መውጣት የሚችል እና የሚወጣም እና ይህንን አጠናክረን ነው አንቱ ለመምጠር ብለን በእንግሊዝ መጀመሪያ በዓለም ደረጃ የደርግን እንትን ማጋለጥ ስለነበር በእንግሊዝኛ ተደርጉሞ ተጻፈ። ከዚ በኋላ እንደገና ደግሞ ያው መልሶ ጸጋዬ ገብረመድኅን ጸጋዬ ደብተራው እሱ መልሶ በአማርኛ አደረገው እና ያው ወያኔ ስትገባ አንድ ግለሰብ በማድረግ ወይ የጸጋዬ ገብረመድኅን ትርጉም ሳይሆን ግለሰቡ የተረጎመው። ግለሰቡ መልካም እንትን ሊኖረው ይችላል፣ ግን ችሎታ አልነበረው እና ትርጉሙን ብልሽሽት ያለ ወዲያውኑ። እንደውም መጽሐፉን መታሰቢያነቱ ለነ ታምራት ላይኔ ቡድን ሰጥቶ የወጣበት ሁናቴ እና የተሸጠበት ሁናቴ ነበር። ያው ከዛኛ የጸጋዬን ትርጉም አውጥተን እንግዲህ ለማሰራጨትና መልክ ለማስያዝ ሞክረናል። ይሄ ያው እንግዲህ በአንድ በኩል የተጻፈ ነው። አሁን እንደሚባለው በተወሰኑ ነጥቦች ላይ በምንላይ ቆኛም ከመጣፍ አላቆምንም። አሁን በትችት መልክም ይስተካከላል፣ ታሪክ ይዘከራል። ሁልጊዜ በምናስተላልፋቸው በምናወጣቸው ጽሁፍ ማን ያውራ የነበረ ልዩ ልዩ እንደዚህ በፓምፍሌት ሞርክ በሚወጡ ጽሁፎች ታሪካችንን ያቀርቡታል። ምክንያቱም ታሪካችንን እንከላከላለን። ዚያድ ባሬ ወያ እንትና ሶማሌ ጋር አብረው ሰሩ፣ ከሻቢያ ነው የመሰረታቸው፣ ወዘተ እንደዚህ አይነት ነገር በሸናቸው ተጣሉ። ደርግም እነሱም ወያኔም አንድ ነበሩ። እንዲህ ያለው ትራዝነት ተቆጭ በየግዜው ያለቁት እሱን እኮ መልስ እየሰጠ ነው። እኔ ደግሞ ታሪክን መንከባከብ ነው ወይም አንዱ የታሪክ መጽሐፍ እንግዲህ አካል ነው። ይሄን እናረጋለን። ወደ ሁለተኛ ወደ ጠየቀኝ ህብረት የሚለው ህብረት ያቄ በጣም ሰፊ ነው። ሰፊ ነው፣ ውስብስብ ነው። ካለ ሀገራችን የፖለቲካ ሁኔታና የድርጅቶች ይዘት ጋር የተያያዘ ነው። እኔ ተባበሩ ተሰባበሩ የሚባል አንድ ግለሰብ ነው ብዙ ጊዜ ሲያነሳው የምሰማው። ያንን ያለ ኢትዮጵያ ህዝብ ማን እንደሆነም የት ቦታ እንዳለውም ሰምቼም አላውቅም። ግን ይህንን የሚለው ሰው የራሱ የመሰባበር ዋና አራጋቢ ሆኖ ወያኔ ስር ተደፍቶ ታሪኩን አበላሽቶ ያለ ስለሆነ እኔ ብዙ ደሱ ለነሱ አይነት ጥሪዎች እንኳን ብዙ እንትን አንሰጠው። እኛ ግን በያፓ ፖለቲካ ግን ለህብረት በጣም ሰፊ ጥረት አድርገናል። ቀደም ሲል ብዙዎች ሆነ ያስታውሱ ባለስላሴ ጊዜ ኢብን አገኝ በኢትዮጵያ ብሔራዊ ነጻነት ግንባር ኢትዮጵያ ብሔራዊ ነጻነት ግንባር የሚል ሟች ናቸው። አሁን ሼክ ሁሴን በእሳቸው ባሌና ያሩሲን እንትኖች የተቀለለ አቋቁመው ከሶማሌ ነጻነት ግንባር የምዕራብ ሶማሌ ነጻነት ጋር ተገንጥለው ባሉበት ጊዜ ከእነሱ ጋር ሁሉ በእነሱ ነው የጀመርነው። እንደው ማለት ትግሉን እንደው በባሌ መጀመር የሚል ነበር። ከእነሱ ጋር እንግዲህ ያኔ ሙከራ የተደረገበትና ሌሎች ጣልቃ ገብተው እሱም ያልተሳካበት ሁናት አለ። ከዛ ከኢዲዩም ጋር ከኢድህም ጋር እንዲሁ ግንባሮች መስርተናል። ብዙ ጥረት አድርገ ኢድሃቅም መስርተናል አብረን ከሌሎቹ ጋር። ከዚህ በፊት በፖለቲካ የምንለያቸውና በጠላትነትም ተያይተን የተጎዳዳናቸው ጋር ጦርነት ያወጁብን ወያኔዎች በቀይ ሽብር በነጻ እርምጃ ተሳተፉ ጎዱን የምንላቸው መኢሶኖች ጋር ሁሉ አንድ ላይ ሆነን እንግዲህ ኢዲያቅን መስርተን ልንታገል የጣምንበታለን። ረጅም ተመክሮ አለ። ህብረት ደግሞ ኢዲያ ኢትዮጵያ ዴሞክራሲ ኃይሎች ህብረት ሲቋቋም ደግሞ ሁለት ዓመት የፈጀውን ሂደት በኢህአፓ ማዕከላዊ ሚና እንደነበረው ሁሉ ሳያውቃል ህብረት ተመስርቶ ያው ህብረትና ቅንጅት የሚባል ነገር መጥቶ በዛም ብዙ ትግል ለማድረግ እና የህብረቱና የቅንጅቱን የምርጫ መሳተፍ እንትንም ደግፈን እንደ ህብረት አባላት ይህንበት ሁናቴ ነው። ያው መጨረሻ ላይ የህብረት መሪ የተባሉት በአዲስ አበባ እነሱ እንግዲህ ከርተው ለወያኔ አድረው ያው በወያኔ የተሾሙበት እና ቅንጅትም ጋር የተለያዩበት ከኛም ሁሉ ከተለያዩበት ሁናቴ አለ። በዚህ ሁሉ ሂደት ላይ በየጊዜው ኢህአፓ የኔ የምለው ካልሆነ እኔ እንደዚህ ነኝ እኔ እንደዚህ ነኝ እያለ ህብረትን ያደናቅፋል፣ የህብረትን ጥረት ያበራሻል ስላሉ እኛም ደግሞ ማአት መስዋዕትነት ከፍለን የምናገኘው እርግማን ስለሆነ ለምን ነው የምንከስረው ብለን ከዚህ ከህብረት ሂደት የሚባለው እኛ ለጊዜው አንሳተፍም። እስኪ ተባበሩ እናንተ ብለን መድረኩን ትተንላቸው ይኸው እስከዛሬ እያየን ነው። እስከዛሬ የተደረገ የህብረት ጥረትና የተገኘ ውጤት የለም። አንድ ቡድን ይመጣና አንድ ድርጅት ወይም አንድ ይሰበሰብና ይኸውና እኛ ስብስብ ብለን የአምስት የስድስት የሰባት ድርጅት የለም። ሌላው ይመጣና ደግሞ እንዳለ በቅርቡ የሽግግር መንግስት አቋቁመን ስልጣን እናበቃቸዋለን እኛ ጋር ግቡ ይላል። እነዚህ ሁለቱ እንኳን አይስማሙ እና የህብረት ጥረቱ መሰረቱ ላይ አነሳሱ ላይ ራሱ አካሄዱ ትክክል አይደለም። ይሄ ነው የምንናገረው፣ ትክክል አይደለም። እኛ ለዚህ መፍትሄ ብለን ያሰብነው ምን ነበረ ያቀረብነው ሰዎች አባል የሚሆኑ ሰዎች እናዋጣ ማለት እናቅርብና ሀገር ቤት ይመስርቱ እነሱ በህቡ መመስረት ይችላሉ እና ይመሰረት ይሄ ነገር። አሁን ደግሞ ህጋዊ ነን የሚሉት ያው እንደሚታየው ራሳቸው መተባበር አቅቷቸው በእርግጥ ወያኔ ጣልቃ እየገባች ትበጠብጣለች። ይሄ ደግሞ የወያኔ ስራ ነው፣ የሚጠበቅ መሆን አለበት። ወያኔ ጠላቶቹ ሲተባበሩ ማየት እና ዝም ብሎ እጁን አጣጥፎ መጠበቅ አይችልም፣ ደግሞ መቻልም የለበትም። እና በስልጣን መቆየት ይፈልጋል እና ድክመቱ ከወዲህ በኩል ነው እንጂ ከወያኔ በኩል አይደለም። ወያኔ እንዲያደርገን ከፋፈለን የሚለው ዝም ብሎ የእንትን ነው የህፃን ጫጫታ ነው የሚሆነው። ምክንያቱም ወያኔማ ሊከፋፍለን ነው የተቀመጠው፣ ሊያጠፋን አይደል የሚሰራ ያለው። ስለዚህ እሱም መቋቋምና መተባበር መቻል የኛ ጉዳይ ነው እንጂ በወያኔ ላይ ማላቀቅም አይቻልም። እና አሁን በሀገር ቤት ህብረት እናደርጋለን ውህደት እናደርጋለን የሚሉት የሚከሱት በውስጣቸው ባለው መሰረታዊ ያልተፈታ ቅራኔ የተነሳ ነው እንጂ ወያኔ አይደለም የሚያግዳቸው። ሌላ እኔ በኩሌ በግሌ አልስማማም እንዲህ አይነት ነገር። ወያኔ ሊያግደን ሊያደናቅፈን እንዳንተባበር ለማድረግ ሙሉ ጥረት የማድረግ የሚጠበቅ ነው። ተሰይሟል እዛ በስልጣን ስልጣን መጠበቅ አለበት። ተቃዋሚዎች ከተባበሩን አንድ ከሆኑ ስልጣኑን ሸሽረው ወደ ዱባይ ትግበር ይችላሉ። ስለዚህ ያንን ማደናቀፍ አለበት። እሱ እንደሚለው ማምከን አለበት። እና እኛ በእኛ በኩል ነው መጠንከር ያለብን። እኛ በህብረት ደረጃ አሁን በህብረት ህልውና ያላቸው ድርጅቶች መሆን አለባቸው። አንዳንድ ስብስቦች ሀያ ሰው የላቸው ጩኸታቸው ነው ሰማይ የሚደርስ። አንዳንዶቹ ከምንም አይነት ከሌሎች ድርጅቶች ጋር ህብረት ማድረግ አይፈልጉ። ምክንያቱም የውጭ ኃይል ጣልቃ ገብነት አለ። ውጭ ኃይል የያዛቸው አንዳንድ ግለሰቦችና ቡድኖች ከዚህ ጋር አትተባበሩ፣ ከዛ ጋር ተባበሩ፣ ከዛ ተባበሩ ብሎ ህዝብና አጀንዳ የሚሰጣቸው ወይም ህግ የሚሰጣቸው የሀገር ነው ወይም ለዛ ሀገሮች ናቸው። ስለዚህ በኢትዮጵያ ጥቅም ከኢትዮጵያ ዘላቂ ጥቅም አንጻር ህብረት በሚጠራ ውስጥ መሳተፍ አይችሉም። ምክንያቱም የኢትዮጵያን ዘላቂ ጥቅም ደግሞ እነሱ የሚያስተዳድሯቸው ባዕዳን አይፈልጉም። ይህም ችግር አለ። በደንብ እንነጋገር ከተባለ ቅድም እኮ ያልኩት አንዳንድ ጊዜ በታሪክ ዝም ብሎ ማለፍ የሚባለው እኮ ግልጽ ሲወጣ ደግሞ ቅራኔን በመፍታት ፈንታ ቅራኔን ሊያባብስ ይችላል ከሚልም በመነሳት ነበር። እና በህብረት ደረጃ እኛ ያለን እንታገል፣ ህልውና አይኖርም፣ በትግስት ህልውና አይኖርም። በመግለጫ በማውጣት አይደለም። ድርጅት መግለጫ ስላወጣና አንዳንድ ጊዜ ደግሞ ይሄ ምንድነው የተለመደ ፓንቶክ ይባል ከፍቶ ስላለ ድርጅት ነው ማለት አይደለም። ድርጅት በተግባር ላይ መገኘት አለበት። ስራ ሲጥር ላይሳካለት ይችላል፣ ግን በተግባር ወያኔን ለማጥቃት የሚጥር ድርጅት ህልውና አለው ማለት ነው። እነሱ ነው እንግዲህ እኛ እንተባበር ፈልገው ሀገር ወዳድ የሆኑ ለኢትዮጵያ የቆሙ በኢትዮጵያ አንድነት ላይ የተመሰረቱ ድርጅቶች ህልውና ያላቸው እየጣሩ እየታገሉ ያሉ ድርጅቶች ይታያሉ እኮ ይታወቃሉ። እነሱ እንዲተባበሩ ጥርጊያ መንገዱን መጥረግ ያስፈልጋል ብለን እናምናለን። እንዲህ ዝም ብሎ አራት ድርጅት ነን ያሉ ያላቸው ጠቅላላ ባለ ሀያ እሱም በዛ በአውሮፓ አሜሪካና በአውሮፓ ሀገር ቤት ምንም ንግግር የሌላቸው ምንም ሊያደርጉ የማይችሉ ጅምንት ሆነው ያሉ መሳለቂያ ሆነው ያሉ ጋር እንደገና እኛ ከዚህ በፊት ያለፍንበት ሂደት ስለሆነ እንደገና ገብተን ጉንጭ አልፋ እና ድካም ፈጣሪ እንቅስቃሴ ውስጥ መግባት አልፈልግም። ይሄ ነው የኛ አቋም። የለም እናንተ ራሳችሁ የት ናችሁ? ምን አረጋችሁ? ለምን ደግሞ እስቲ እንነጋገርና ያንን እንተባበር፣ በስራ እንታይ፣ አብረን ስንሆን እኛ ምን መስራት እንደምችል ምን ማድረግ እንደምችል እንታይ። ከዛ እኛ ህልውናችን እንጠብቃለን። ህልውናችን መጠበቅ ማለት በሀገር ቤት የዘረጋ ነው መዋቅር ቢያንስ አንድ ጊዜ አደጋ ደርሶበታል። ይህ ነጓድ ገብረ እግዚአብሔር ጋይም እንትን የተገደለበት ወይም ራሱን የሰዋበት ሂደት ከእሱ ጋር የነበሩ በራሽ በርታ፣ ለማ፣ እነ ተስፋ፣ ሌሎች ነቀበደ ሁሉ የተያዙበት የተወሰነ ጉዳት ደርሶብናል። ከዚ ኋላ እንደገና አደረጃጀታችን መዋቅራዊ አዘረጋጋችን ለውል ወጥተን እስካሁን ስንሄድ እስካሁን አንድ በይፋ ያፓ ብሎ የሚታሰርም ሰው ወያኔ አላገኘም። በሌላ ቢያስራቸውም ስለማወቃቸው ችግር የለውም ግን አላገኝም። እንደዛ ጊዜ አሁን ያለ አሁን እንግዲህ እንተባበር በሆነበት ጊዜ ድርጅቶች ደግሞ ሁሉናቸውን ለመጠበቅ በቂ የሴኪሪቲ የደህንነት ጥንቃቄ ካላረጉ ወያኔ በመሀላቸው ሰርጋ ገብታ ሁሉን ነገር ምስጢራቸውን የምታውቅና አደጋ የምትጥልባቸው ደረጃ ልትደርስ የምትል ከሆነ ደግሞ እንግዲህ አሁን እርስ በርስ ተገላለጥን ማለት ነው። እና በአዲስ አበባና በኢትዮጵያ ያለ ሁናቴ ደግሞ የአንድ ነገር ሚኒስትር ከወጣ በኋላ ምን እንደምን ሁሉ ሰው የሚያውቀው ነው። አዲስም ብሎ እዚህ በውጭ ሀገር ያለ በውጭ ሀገር የሚቋቋም ግንባር እንደውም በይፋ ተሰብስቦ በይፋ አመራሩን መርጦ በይፋ እዚህ ቦታ እዛ ቦታ እዛ ቦታ ሰው መስርቻለሁ እያለ የሚጮህበት ሁናቴ ስለሆነ እዛም ላይ እኛ ለሁሉናችን ስለምንጠነከር ዝም ብለን እንደው በየንትኑ ዘዋል ይሄ አለ። እና በህብረት ላይ እኛ ያልና እንትን አዎንታዊ ነው አስፈላጊ ነው እንላለን። የአፓ ብቻውን ታግሎ ብቻውን ይህችን ሀገር ተቆጣጥሮ ነፃ አውጥቶ ብቻውን መፍትሄ ይሰጣል ብለን አናም። ስንት የተናገረ አንድ ድርጅት ብቻውን ቢያሸንፍ እንኳን የድረ ወያኔ ችግሮች ለመፍታት የግድ ሰፊ የሆነ የህዝብ እንቅስቃሴና ህዝብ አውንታ እሽታ ያስፈልገዋል። ሰፊ የሆነ ከድርጅቶች ጋር የሚያጋጭ ነገር ያስፈልገዋል ማለት ነው። አብሮ መስራት መቻል አለበት። ሰፊ መሰረት ያለው መንግስት ነው ሊመሰረት የሚችለው። ምክንያቱም በኢትዮጵያ ውስጥ ያሉት ችግሮች አሁን በጣም በሰፊው በወያኔ የተፈጠሩ ችግሮች ቀላል አይደሉም፣ ሊፈቱ በቀላሉ የሚችሉ አይደሉም። ይሄ አንድ በኩል እንግዲህ ይሄንን ማንሳት እንችላለን። በሌላ በኩል ደግሞ ህብረት በምንልበት ጊዜ ከእኛ ጋር ከኢትዮጵያ ኃይሎች ጋር ህብረት የማይፈልጉ ድርጅቶች አሉ። ምን ያህል ከበሮ ቢመጣ የኦጋዴን ነጻ አውጪ ድርጅት ከኢትዮጵያዊ ኃይሎች ጋር የኦጋዴንን ነጻነት ነጻ ማውጣት እስካላመንን ድረስ መተባበር አይፈልጉም። ስለዚህ እነሱ ጋር ለምን አልተባበራችሁ ወይም ኦሮሚያን ካልመሰረትን እንሞታለን ከሚሉ ኃይሎች ጋር መተባበር አይቻልም። እኛ ብንፈልግ እነሱ አይፈልጉም። እነሱ እንደው እንፈልጋለን ብለው አንዳንድ የጨዋታ የማደናገሪያ ጨዋታ ባያርጉም ሁለት ሳምንት አልፍ ወይ ሁለት ወር አልፍ ያውና ይኸውና ያዋለና ስንት የተሞክሮ አይደለም። ለምን አልተባበሩም? ለምን አብሮ መስራት አልቻሉም? ለምን አቋማቸውን በግልጽ ቀይረው ኦሮሚያ ሳይሆን የኦሮሞን ህዝብ መብት በኢትዮጵያዊነት በኢትዮጵያ ሀገር ውስጥ እንፈታለን ለምን ማለት አቃታቸው? ይህ ስለሆነ ነው እንጂ እኛ ምንም ጠብ ከእነሱም ጠብ የታባክ አንተያይም ያልነው አይደለም። የሆነ ግመዶችን ከድሮ ጀምሮ እናውቃቸዋለን፣ አንዳንዶችም አብረን ተምረናል። እና ግን አቋም ነው የሚለያየን። ይህም ህብረት የሚለው እንትናለን ህብረት እነሱም መተባበር አልቻሉ። እንገንጠል የሚሉትም የንገንጠል አቋም ህብረት እንኳን ማድረግ አልቻሉ ራሳቸው። ስለዚህ እንደዚህ አይነት ሰፊ ነገር ነው። ከዛ እንግዲህ ወደ ውስጡ ሲገባ ደግሞ ሌላ በፖለቲካ ዝርዝር ኪስ አይቀጥም። ዝርዝሮቹ ሲታዩ ደግሞ እንደዚህ ከባድ ነገር ነው ያለው እና ሳላራዝም ይሄ ነው ያለው እንትና አመለካከታችንና ሁኔታው። እንደውም በአሁኑ ጊዜ የሚሰራ ህብረት አለ ብለን እኛ አናምንም።
አመሰግናለሁ ጓድያሱ። በምስራቅ አፍሪካ አካባቢ ሰዎችን እየጠለፉ ወያኔ የሚሰጥበት ሁኔታ ተጀምሯል። ባለፈው ባየነው መሰረት ማለት ነውና ይሄን ስምምነት ደግሞ የኢጋድ አባላት በሙሉ ከወያኔ ጋር ተፈራርመዋል። ታጋዩና በዛ አካባቢ እየተሰደደ ለሚወጣው ጸረ ወያኔ ኃይል ያለው ሁኔታ ምን ይሆናል ይላሉ? በማተጽኖና እንዴት ተደርጎስ ሌሎች አገሮች እንዲቀበሉ ተደረገ የሚለውን አብረው ለአድማጮች ቢያስረዱልኝ።
እሺ፣ በጣም ጥሩ ጥያቄ ነው። እንግዲህ በአፍሪካ ቀንድ እና በምስራቅ አፍሪካ ባለው አሁን በሚታየው የቀውስ ሁኔታ ነው በአጠቃላይ ያለው። የዚህ ዋና ተጠያቂ አሜሪካ እና እንግሊዝ ናቸው እና ምዕራባውያን እንዲሁ ሰፋ ካረግ ነው። ግን በዋና ደረጃ ጣልቃ ገብነትን እያካሄዱ ትርምስ በመፍጠርና ጦርነት በመፍጠርና አምባገነኖቹን በመደገፍ ዋና ሚና የሚጫወቱት አሜሪካ እና እንግሊዝ ናቸው። በአፍሪካ ቀን ወደ መካከለኛው አፍሪካና ወደ ምዕራብ አፍሪካ ስንመጣ ደግሞ የፈረንሳይ ሚና ጎልቶ ይገኛል። እዚህ ላይ በምናይበት ጊዜ በሊቢያም በምንም በተደረገው እሱም ደግሞ ፈረንሳይም እንዳቅሙ የሞከረበትና ብዙ ቀውስ የፈጠረበት ሁኔታ እናያለን። በአፍሪካ ቀንድ ያለው ሁኔታ ምንድነው በምንልበት ጊዜ ቀደም ብሎ ነው ይሄ የተጀመረው። ወያኔና አሜሪካ ከተያያዙ ጀምሮ ለምሳሌ በሶማሊያ ያለውን ግን የሶማሊያ የጦር አበጋዞችን ስንት ግፍ የፈጸሙና ህዝብ የጠላቸውን አስተባብሮ ብቅ ያሉትን እስላማውያን አክራሪ የሚላቸውን እንትን ለማለት በሚል አሜሪካ ድጋፍ ሰጥቷቸው ነበር። ዋርሎድ እነዚህ ጦር አበጋዝ የሚባሉት የተሳሳተ ፖለቲካ ነበር። በዛ ጊዜ ወያኔንም ገፋፍቶ አስገብቶት ነበር ወደ ሶማሊያ እና ይሄ ምንም የጠቀመ ፖለቲካ አልነበረም። እንዳውም በዛ ጊዜ ኢስላሚክ ኮርት ኢስላም ፍርድ ቤት ብለው የተነሱ ኃይሎች አሁን አልሸባብ ሁሉ እንግዲህ አንዳንዶቹ መሰረት የሆኑ ኃይሎች እነሱ በሚያስተዳድሩበት ቦታ ሰላም በመስፈኑ ያስተዳደር አይነት እንትን በመኖሩ ይሄ ደግሞ የጦር አባጋዞች የሚያካሄዱት አይነት ህገወጥ ስራ በመጥፋቱ እነሱ ድጋፍ እያገኙ መጥተው የተነከሩበት ሁኔታ እንደገና ታይቶ እንደገና ደግሞ ሌላ ጣልቃ ገብነት የተመታየበት ሁኔታ ነው። በአፍሪካ አሁን የአሜሪካ እቅድ በጸረ ሽብር ሽፋን አምባገነን ኃይሎችን አጥቆና አደራጅተው በአፍሪካ ሊነሱ የሚችሉ ማንኛውንም የተቃዋሚ ኃይሎች ሊመታ የሚችል የጋራ ጦር ማቋቋም ነው። እንግዲህ በሰሞኑ ብሩንዲ፣ ኢትዮጵያ፣ ሶማሊያ፣ ጅቡቲ ወዘተ ሆነው አቋቋሙ ተብሏል። አሁንም ለማቋቋም ለማስፋፋት እንግዲህ እሱን ጥረት እያደረጉ ነው። በዚህ ሁኔታ እንግዲህ እነ ዩጋንዳ እነ ኬንያ ነውያኔ የአሜሪካን ሙሉ የጦር ድጋፍ ተሰጥቷቸው እንግዲህ ሶማሊያን ገብተው የሚያተራምሱበት ሁኔታ ነው። አሜሪካ መጣ በአርባ ምንጭ የጦር ሰፈር የአየር ኃይል ጦር ሰፈር መስርታለች። በሶማሊያ የድሮን የሚባለው ነጂ አልባ አይሮፕላን ፓይለት አልባ አይሮፕላን ቤዝ መሰረት ማነው ጦር ሰፈር መስርታለች። አሁን ደውም ሰፍቷል እሱ ጣም የሰፋ ሆኗል። እንግዲህ በዚህ አካባቢ በጦር ኃይል ይህንን ሽብርተኛ የሚባለውን እንድቋቋማለን ብለው ሲነሱ ለዚህ ደግሞ እቅድ ሎሪ የሆኗቸውን ታዛዥ የሆናቸው ቡችላ የሆኑትን እነ ወያኔን እነ ሙሴቬኒ ኡጋንዳን እነ ኦማር ገለህ አሁን ሊሞት ደርሷል የተባለ ያለ ጅቡቲውን መሪ እነዚህን እንግዲህ እየደገፉ ያሉበት ሁኔታ ነው። ማለት ከህዝብ ፍላጎት ጋር የተጻረረ ፖለቲካ ማለት ነው የሚያካሂዱት እነዚህ የአሜሪካ ፖለቲካ። እንግዲህ ይህንን የኛ ዜጎች በተለይ ውጭ ሀገር ያሉት መረዳት ያለባቸው ይሄ ነው። አንዳንዶች አሜሪካ ኦባማ ሲመረጥ ጀምሮ አሁን እንኳን ተስፋ ሳይቆርጡ አይቀርም ሌላ ፖለቲካ ይዞ ኢትዮጵያ ምናምን ብሎ ይመጣል የሚል ተስፋ ነበር። ይሄ ያቆማል ተስፋ በፊትም አልነበረም። ግለሰቡ አሜሪካዊ ነው እንጂ ኢትዮጵያ አይደለም። በኋላም ደግሞ ወያኔን እየደገፈ አምባገነኑ በሞተበት ጊዜ ሚና የማይባል አድናቆት እያሰማ አሁንም ቢሆን ይሄ የስሙላውን ጠቅላይ ሚኒስቴር ዋይት ሀውስ እየጋበዘ አብሮ ፎቶ እየተነሳ ሙሉ ድጋፉን እያሰማ ያለበት ነው። ኢትዮጵያ አደገች ተመነደገች እያለ እነ ቢል ጌትስ የሚባሉት ምኑ ሳይቀር እየላከ የሚያስጮሁበት ጊዜ ነው። በዛ በጦርነቱ ላይ በአፍሪካ ቀውስ ቀንድ በአፍሪካ ቀንድ ቀውስ ላይ ሙሉ ተሳትፎ እያደረጉ ናቸው። አሁን የያዙት መንገድ የትም እንደማያደርሳቸው ይታወቃል። አንዳንድ ሰዎች የሶማሊያ አልሸባብ መሪ በድሮን አውሮፕላን ተመቶ ሞተ፣ ምንም ለውጥ አያመጣም፣ ሌላ ይተካል፣ ነገሩ ይብሳል። ይሄ አይደለም እኛ ደግሞ ወያኔ ሶማሊያ በመግባቱ ለኢትዮጵያ ብሔራዊ ጥቅም የጠቀመው ነገር የለም። የኢትዮጵያ ብሔራዊ ጥቅም የሚጠበቀው ድንበርን ዘግቶ ሽብርተኛ ካለ መጥቶ ሊያጠቃ የሚችል ሽብር ሊያምሰን ያነሳ የሚችል ኃይል ካለ እሱን መከላከል ነው እንጂ ገብቶ ደም እየተፋሰሰ ዜጋ እያስጨረሰ እንደውም ሌላ ቁርሾ መያዝ አይደለም። የኢትዮጵያ እንትን እንደዚህ አይደለም። የኢትዮጵያ የቀድሞ አገዛዝ ጦሮች ሶማሌ በመግባት አይደለም እንትን ያሉት፣ ተቃዋሚዎችን በመርዳት ድንበራቸውን በማጠናከር ኃይል በማጠናከር እና ይሄ ግን የወያኔ ግን እቅድና እንቅስቃሴ ወሳኙ አሜሪካ ነው፣ ወሳኙ ኢትዮጵያ ናት እንደ ሀገር ብሎ መመሰን አይቻልም። ፓርላማውም እኮ የወያኔ ፓርላማውም እኮ እንግባ ብሎ ወስኖ አይደለም የተገባው፣ ከተደረገ በኋላ የሚነገረው ነው። እና በዚህ በኩል ብዙ የሚጠበቀው አሁን ምንድን ነው? ብዙ ቀውስ ነው። ጅቡቲ ራሱ ተቃዋሚ እንቅስቃሴ እያየለበት መጥቷል። ከአሜሪካም አሁን የቻይና የባህር ኃይል ጦር እዚህ ስፈር ብሎ ጅቡቲ ስፈር ብሎ ከአጠርም ተነታርኳል። ሰውየው ጤናውም ጥሩ አይደለም እና የጅቡቲ ነገ ዕጣ አይታወቅም። አንድ ኤርትራ እንዴት ነው የምትሆነው? ማን ነው ማንን የሚተካው? እየታቀደ ያለው የወያኔ ጦርነት ያስፈልጋል የሚል ውነት ይደረጋል። ከተደረገስ ምን ውጤት ይኖረዋል? እነዚህ ሁሉ እንግዲህ በእይታችንና በግምታችን ገብተን ማየት ያለብን ነገር ነው። ምክንያቱም ይመለከታል እሱ። ኬንያና ኡጋንዳም እንደዚሁ፣ በተለይ ኡጋንዳ ሁኔታው ጥሩ እንዳልሆነ የሚታወቅ ነው። አሁን እንግዲህ ኢጋድ በሚል ያ ቀንድ ሀገሮችና ማለት ቀንድ አፍሪካ እና አፍሪካ ምስራቅ አፍሪካ ሀገሮች የመሰረቱትና በአብዛኛው በአውሮፓና በአሜሪካ ቁጥጥር ስር ያለ ተቋም አለ። እዛ ውስጥ የወያኔ ሚና ከፍተኛ ነው። እንግዲህ በሀገር አቋራጭ ከቀይ ባህር አልፎ ከየመን ጋር ቀደም ብሎ የተፈራረመው የመለስ እያለ የተፈራረሙት ተቃዋሚዎችን ለመመላለስ ማለት የሚል ነው። ሱዳን ጋር እንደዚሁ አይነት ስምምነት ነበር። ብዙ ስደተኞች እነ ሻለቃ አጣና ዋሴ እነዚህ ሁሉ የተመለሱት በዚሁ ስምምነት መሰረት፣ ቀደም ሲል ደግሞ የሀፓ አባላት ታፍሰው የተሰጡት ምንም ስምምነት ሳይፈራረሙ ግን ሱዳን ያኔ ከወያኔ ጋር አብሮ በሚሰራበት ሁናቴ ባለበት ጊዜ ነው። አሁን በኢጋድ ባለፈው ተስማምተዋል፣ እንዲያ ነገር ተስማምተዋል። አሁን ኡጋንዳ ያሉ ጋዜጠኞች ተሰደው ያሉ ጋዜጠኞች በጣም በመጥፎ ሁናቴ ላይ ናቸው ያሉት። በኢህአፓ በኩል እባካችሁ እንታደጋቸው፣ ችግር መጥቷል፣ በጣም መከራ እያዩ ነው ቢልም ማንም ቁም ነገር ብሎ መልስ ይሰጠም የለም። ዩኤንኤችሲአርም የተባበሩት መንግስታት የስደተኛ ኮሚሽንም ብዙ ተጽፎለት ዝግትን ያደረገው እና እነሱ ግን ተፈራርመዋል። የኡጋንዳ መንግስት ሙሉ በሙሉ ከወያኔ ጋር ገጥሞ እንደው ስደተኞችን እስከ መመለስ እስካሁን ስላልደረሰ ነው እንጂ ሁናቴው ተመቻችቷል። ምክንያቱም ተፈራርመዋል። ሶማሊላንድ እንኳን ሶማሊያ ሶማሊላንድ የምትባለው ኬንያ፣ ሱዳን ብዙ ተቃዋሚዎችን መልሰዋል፣ እየመለሱም ናቸው። አሁን በሱዳንም ያለ የፖለቲካ ስደተኞች ሁናቴ በጣም አስከፊ እንደሆነ እንግዲህ በደንብ በየጊዜው ተነግሯል። አሁን የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌም ያው ታፍሶ እንግዲህ የተሰደደበት ህገወጥ ሁናቴም የዚህ ሁሉ አካል ነው እና ለኢትዮጵያ ተቃዋሚዎች ዙሪያው ትንሽ ከበድ እያለ የመጣበት እና እንግዲህ መፍትሄ የዚህ ደግሞ ግን ትኑ መፍትሄው ግን እነዚህን ሀገሮች በመለማመጥ ወይም እንትን በማለት ሳይሆን ጌቶቻቸው ጋር ነው ተጽዕኖ መደረግ ያለበት። ስለዚህ ማለት የሚያዛቸው አሜሪካንን በማጋለጥ አሜሪካ ካሉ ተቃዋሚ ኃይሎች ከሰብአዊ መብት ድርጅቶች ጋር ከፍተኛ የሆነ ትብብር በማድረግ የአሜሪካን ፖለቲካ በማጋለጥ እና በመቃወም እና እንዲህ አይነት ነገር ውስጥ የገባውን ይሄ ደግሞ ዋናው መፍትሄ እሱ አይደለም። ዋናው መፍትሄ አሁንም ተሟሙቶ ባለው መንገድ ተጠቅሞ ወያኔን መጣል ብቻ እንጂ አሁንም የጦርነት ሁናቴ አፍሪካ ቀንድ የሚጠፋ አይደለም ነው እየተባባሰ ያለበት ነው ስናነበው እና ትንሽ ከባድ ነው። በሌላ በኩል ደግሞ ተስፋ ሰጪ ነው። ምክንያቱም አምባገነን ኃይሎች ሁሉ በቀውስ ውስጥ የገቡበት እና በአሜሪካ እርዳታ እና በመሳሪያ ብቻ ይሄንን ደግሞ ሊፈቱ የማይችሉበት ነው። እኛ እናምንም ይሸነፋሉ። አፄ ኃይለ ስላሴ የሚለውን ብኳን ብንተው የኢራን የሻህ ኦፍ ኢራን ስንትና ስንት ጦርና ኃይል የያዘው በህዝብ ትግል ነው የተሸነፈው። አሜሪካ ሊያድነው አልቻለም። እንዲያውም ወዲያውኑ ሻሁን ከርተው ሌላ ቦታ ሄዱት፣ ቦቡቱን እንደዚሁ አድርገውታል። ስለዚህ የእነሱ የኃይል ብዛት መጨረሻና አሸናፊ የሚሆን አይደለም። በታሪክ እንዳየ ነው። ግን የሚቃወመው የተባበረ ህዝብ ትግል ያስፈልጋል። ይህን ለመቋቋም ደግሞ ወያኔም አሜሪካም ደግሞ በጣም ብዙ ቅጥረኞች አሰልፈዋል። የኢትዮጵያን ህዝብ ትግል የሚያደናግሩ ድርጅቶችን ከድርጅቶች የሚያጣሉ ብዙ ቅጥረኞች በመድረክ መጥተው እያመሱ ነው ያለው የፖለቲካውን መድረክ እና ውዥንብር እየነዙ ነው። በተለይ ወጣቱ በትግል ውስጥ ትግል እንዳይገባ እንዳይሳተፍ ሊያሳትፉት የሚችሉት ድርጅቶችን በማደናቀፍ ስማቸውን በማጥፋት ወጣቱን ባልባሌ እንትን በልምድ በመያዝ አሜሪካ ደግሞ በማጓጓዝም ወደ አሜሪካ ትግሉን ለማደናቀፍ በደንብ አድርገው እየሰሩ ያሉበት ነው እና ትንሽ ከባድ ሁናት ያለ እሱን እንግዲህ መቋቋም ይጠይቃል።
በጣም አመሰግናለሁ ጓድያሱ። ወያኔ በምን አይነት ሁኔታ ላይ ይገኛል? ተቃዋሚ ድርጅቶችስ ይህንን ለመቋቋም ምን ማድረግ አለባቸው? ህዝቡስ ምን ማድረግ አለበት? ጠቅለል አድርገው ቢመልሱልኝ።
የወያኔ ሁኔታ ይዞታ እንዴት ነው የሚባለው? በግል ሁልጊዜ አንጣራዊ ነው ግምገማው የሚሆነው። አንድ ወጥ ወያኔ ሊጠፋ ነው፣ ሶስት ደቂቃ ቀርቶታል፣ ወይም ወያኔ ተንከራል ዘላለማ ይሆናል የሚል ግምገማ መስጠት አይቻል። ግን ወያኔ ከመለስ ሞት በኋላ የደከመበት ሁናቴ ያለ በፊት በመንስ ግዜ ውስጣቸው ተፈጠረው ቅራኔ ወርውሯቸው አርከማቸው እርስ በርሳቸውም እየተናከሱ ግን ያው የውጭ ጣላት የሚሉት ኢትዮጵያ ህዝብ እንዳይተናከረባቸው የሞት ሞታቸውን አብረው እየሰሩ ቢቆዩም በጣም በተስተስተናው ስፍክ ያለ የተበሳሳ ሁናቴ ወንፊት የሆኑበት ሁናቴ እንዳለ እንግዲህ የታየና ብዙዎችም የተችበት ነው። ውስጣቸው የነበሩትም ከርተው የወጡትም እንደዚህ የተችቱ ሁናቴ ነው። እና በደከሙበት ሁናቴ ነው ያሉት። ለምን? ምክንያቱም የህብረተሰቡን ዋና ዋና ጥያቄዎች አሁን መመለስ አልቻሉም። እንደውም እየከፋ ነው የሄደው። እንግዲህ አሁን የሚካሄዱት በሀገራችን የሚካሄዱት ትግሎች በምናይበት ጊዜ በጣም ብዙ ትግሎች ይታያሉ። ሰው ቁም ነገር የማይቆጥራቸው እንደው ደማቅ ሆነው ስላልወጡ ነው። ግን እንደው በቀጣይ ሰልፍ ደረጃ እንኳን ተቃውሞ ደረጃ ሙስሊም ወገኖቻችን የሚያደርጉት የሚጠቀስ ነው። በዚህ በዛ ደግሞ የሚተኩሱባቸውና የሚያጠቋቸው ደግሞ አሉ። አሁንም አሉ። ሀገሬው አለ። በጎዛ አለቃ ስር ሆኖ የሚታገለውም አለ። በከፍተኛ ደረጃ ትጥቅ ትግል አድርጎ አቀናጅቶ መሄድ ገና አልተቻለም። እንግዲህ እሱ ድርጅቶችን ነው የሚመለከቱ። ድርጅቶች እንዴት ነው ይህን ነገር የምናደርገው? በተጨባጭ ሁናቴ፣ በዙሪያችን ባለው ሁናቴ፣ መግቢያ መውጫችን ይሄ ነው ያ ነው በምንልበት ሁናቴ እንዴት ነው ትግሉን የምናጠናክረው ማለት አለባቸው። አሁን ዝም ብሎ ለምሳሌ አንዳንድ ድርጅቶች ካሉበት ሳይንቀሳቀሱ ወታደራዊ መግለጫ ይሰጣሉ። በዚህ ቦታ እንደሄደን ወያኔ አደባየ ነው፣ የዚህ ድርጅት ጦር በባሌ እንዲህ እንትን አደረገ። እነዚህ ነገሮች አንደኛ መሰረታዊስ ናቸው። የሚያታልሉት ማን ነው? ህዝቡን ነው። ህዝቡ ዝሙላቡን ተስፋ እንዲ ያደረጋል። ወያኔ ስልክ ደውሎ እንደዛ ሞቱብን እንደ ሰው ዛሬ ማንም ሞት የለም ሲል ያበቃል። የደነግጥ ደሱ ከሆነ እና ትክክል ያልሆነ እንትን አለ የለም በቂ የሆነ እንደስ እነሱ ግን ደክመዋል። ደክሞ ግን ዝም ብሎ የሚተውት አይደለም። በጣም የምትበጠበጥ የምትበዘበዝ የምትታለፍ ሀገር አግኝተው ከብረዋል። የሚጠሏት ሀገር ናት እንደ ሀገር እና እያጠቋት እየበዘበዟት እና እችን ሀገር ዝም ብሎ በነፃ ለቀው ሊሄዱ አይችሉም። እና ተራ ወያኔዎች የብዙ ሚሊዮን ዶላር ባለሀብቶች ሆነዋል። አንዳንዶቹ መሀይሞችም ናቸው። ይህ ስድብ አይደለም። ችሎታቸውን የሚገልጽ ምንም ችሎታ የሌላቸው ጄኔራሎች ሆነዋል፣ ሚኒስቴሮች ሆነዋል፣ ወይም በየኤምባሲ ተሹመዋል። አሁን በጄኔቭ ከተማ የመብት ረገጣውን ሊያጋልጡ የሚሞክሩ የኢሰፓኮ ኮሚቴ አባላትን ለማስከልከል እየተራወጠ ያለ የክልል አንድ ተወላጅ ተሿሚ የወያኔ ለምሳሌ የሀገሪቱን ቋንቋ ይዛ ያለበትን ሀገር ቋንቋ አይችልም፣ እንግሊዝኛም አይችልም። ስብሰባ ሲጠራ አስተርጓሚ የሌለበት በትግርኛ ነው የሚናገሩ። እንደዚህ አይነት እንግዲህ የመጠቃቀምና የአንድ ብሔረሰብ ቡድን የመሆን መንፈስ እየጠነከረ የመጣው የወያኔ ሽንፈት እንጂ ጥንካሬ አይደለም። የወያኔ ጥንካሬ የሚመለከተው ሰፊ የሆነ የህዝብ ድጋፍ ሲያገኝ፣ ተቀባይነት ሲያገኝ ያኔ ወያኔ ጠነከረ ማለት ይችል ነበር። አይደለም። አሁን እየጠበበ ራሱ በአውራጃዊነትና በመንደር እየተጋጨ ግን በተወሰነ ደረጃ የራሱን የበላይነት በጦሩ በምኑ ለማጠናከር እየጣረ ያለበት ስለሆነ እሱም ደግሞ ከፍተኛ ድክመቱን ነው የሚያ ወደ ህብረተሰቡ ስንመል የኑሮ ውድነት ምንም አልተሻለም። ደሞዝ ጭማሪ የተባለው ኢምንት ነው፣ ዋጋ ቢስ ነው ተብሏል። ህዝቡ ነው ያለው እኔ አይደለሁ። የኢኮኖሚ ቀውስ ከፍተኛ ነው። ይሄ መንገድ ሰራን ፎቅ ሰራ ምን የሚለውን ደግሞ ጉዱን እንግዲህ ህዝብ ያውቀዋል። ተቆፍሮ የቀረውን የቻይናን ፕሮጀክት መቀለጃ የሆነውን ኮንዶሚኒየም ከውሃና ኮረንቲ ያጣውን አገሪቷ ስንት ግድብ ተቋቋመ ተብሎ አሁንም ኮረንቲ እየጠፋ ውሃ እየጠፋ ያለበት ሁኔታ የሚያየው እና በቀን እንኳን ሶስቴ አንዴ መብላት ያቃተው ህዝብ መበርከቱን አለ። የተባበሩት መንግስታት ራሱ በሚቀጥለው አመታት 7 ሚሊዮን ኢትዮጵያውያን በምግብ መርዳት አለብን ማለቱን የሚራበው የሚሰቃየው ህዝብ ያውቋል። ይህን የዓለም ባንክ ላያውቀው ይችላል። ዓለም ባንክ 12% ከኢኮኖሚ ያደገ 11% ብሎ ሊለፍፍ ይችላል። የፖለቲካ ጉዳይ ነው። የእስከራቸው ድጋፍ መስጠት ጉዳይ ነው። ግን ህዝብ ግን ምንም ነገር እንዳልተሻሻለ ከቀን ወደ ቀን እየተባሰ ካመት ወደ አመት እየተባሰ እንደሚሄድ የፖለቲካ እስረኞች መብዛታቸው ጋዜጦችና ነፃ ጋዜጦች ለመሆን የሚሞክሩትና ጋዜጠኞች እየተገፉ እየተዘጉ እንደሆነ ረሃብ በሀገሪቷ በከተማ ሳይቀር እንደ አድሎ እንደሰፈነ ፍትህ እንደጠፋ ስንትና ስንት ሺህ ሰው የፖለቲካ እስረኛ ሆኖ እየተገረፈ ሲል እየተቀበለ አሁንም እንዳለ እኩልነት እንደጠፋ ይህን ነው የሚያቆኛ ህዝብ። ተመቸኝ የሚለው በጣም ጥቂት በጣት የሚቆጠሩ 90 ሚሊዮን ውስጥ እንዱ በጣት የሚቆጠሩ ሰዎች በመቶና በሺ ደረጃ ያሉ ሰዎች ተጠቀምን ወያኔ በጣም አሪፍ ስርዓት ነው የሚሉ ወይ ከሱ ጋር የተያዙ ክልል አንድ የሆኑ ብዙዎቹ አለበለዚያ ደግሞ ትርፍራፊ የሰጣቸው መሆናቸው ግልጽ ነው። ስለዚህ የወያኔ ቀውስ ተባብሷል። ምክንያቱም ወያኔ ህዝቡን ከጎኑ ሊያሰልፍ አልቻለም። አብዛኛው ህዝብ ጠላቱን አይወደውም፣ እንዲወገድ ይፈልጋል። እነሱ ደክመዋል፣ የሚገፋቸው ነው ያጣው የጠፋው። እና በዚህ ሁኔታ ውስጥ እንግዲህ ምን መደረግ አለበት? መደረግ ያለ ወያኔን በስልት ለህዝብ አመጽ ማጥቃት ነው። ህዝብ እኛ አሁን ተነሱ፣ አሁንም ቢሆን አንዳንድ እየተነሱ የነሱ አጫፋሪዎች ሰላማዊ ትግል የሚሏል የሚሉ ንጹህ ድርጅቶች ሊኖሩ ይችላሉ። ካመኑበት ያው ይቀጥሉበት፣ እኛ ተቃውሞ የለንም። የአባ ደረጃ ሰላማዊ ትግል ብለው የተነሱ ግን ሰላማዊ ትግል ያርጉ ነው የምንለው። ያርጉ፣ ጠዋት ማታ የተሰለፉ ፖለቲካ እስረኞች ይፈቱ ብለው ሻማ እያበሩ እየተደበደቡም ቢሆን ይቆሙ። ይህን የሰላማዊ ትግል እንግዲህ እንትን ሰላማዊ ትግል መስዋዕትነት አለው። ይሄ ደግሞ በደንብ አታውቃለህ። ሰላማዊ ትግል ከትጥቅ ትግል ማምለጫ መንገድ አይደለም፣ መታገያ ሌላ መንገድ ነው። እንደውም የሚያስከፍለው መስዋዕትነት ቀላል አይደለም። ይህን መማርም ያስፈልጋል። ከሌሎቹም በሰላማዊ እዚህ ቦታ እዛ ቦታ ስርዓት ለውጥ ተደረገ አልተደረገም። ሰላማዊ አለመስዋዕትነት ሞቶው ነው። ማን ሰው ሞቶ ማን ሰው አልቆ እንደገና ሰልፍ ወጥቶ ተረሽኖ እንደገና በመግፋት ነው አንዳንድ ቦታዎች መለስተኛ ቢሆን ድል የተገኘው። እና ይሄ መታወቅ አለበት። ግን ዋናው መንገዱ ምንድን ነው ባለው ጊዜ ወያኔን ጠላት ብሎ መውደም አለበት ብሎ መነሳትን ይጠይቃል። አይ ወያኔ ጋር እንደራደራለን፣ ለወያኔ ፈርመን ገብተን ከውስጥ ሆነን እባካችሁ እያለ እንታገላለን እንዲህ የሚሉ ተልካሽ አቋም የያዙ ለትግሉ ጠንቅ ናቸው እንጂ ደጋፊ አይደሉም። ስለዚህ እኛ በምናየው በአሁኑ ሁናቴ ወያኔ በጣም የደከመበት ሁናቴ አለ። ወያኔ ደግሞ እንዲሁ እፍ ብሎ የሚገፋ አለመሆኑ ደግሞ የሚታይበት ሁናቴ አለ። አካባቢያችን በጣም መጥፎ የሆነ ሁናቴ በአሜሪካ የተነሳ እየተፈጠረ ያለ አለ። እሱን ለመቋቋም ደግሞ ኢቭን በዲፕሎማሲያዊ ትግል መስክም አንድነት የለም። ግን እነዚህ ደስ የማይሉ ሀቆች ናቸው። ግን መነገር ያለበት አንድነት የለም። በአንድነት ተቃዋሚ ያለች ለምሳሌ ተቃዋሚ ያለች በአንድነት ሁሉ ተሰብስበው ሊያረጉት የሚችሉ የረቡት ነው። የማይረቡት እነዚህ ምንጫቸው ሳይሆን የረቡ ህልውና ያላቸው ድርጅቶች፣ ትግል ላይ ያሉ ድርጅቶች፣ በዚህም በዛም በአቅማቸው የሚታገሉ ድርጅቶች ግን መተባበር መቻል እነሱ ተባብረው በውጭ ሀገርም በሀገር ውስጥም ጥሩ ትግል በማካሄድና ይሄን ውስጡ የተበሳሳና ባዶን እየቀርና እየተነጠለ ያለውን ይህን የወያኔ ዘረኛ አገዛዝ መጣል የሚችሉበት ሁናቴ አለ። እንግዲህ ይሄ ሌላው ዝርዝሩ አደባባይ ላይ የሚነገርም አይደለም የምንወያይበትም አይደለም። ግን አቅጣጫው ይሄ ነው።
ጓድያሱ ረጅም ቆይታ አድርገናል። ለነገሩ ኢትዮጵያንና በትግል ጉዳይ የነጻነት ጉዳይን በምናወሳበት ጊዜ የፈጸምነውና ያካሄድነው ሰዓት በጣም አጭር ነው። ነገር ግን ለዛሬ በእኔ በኩል መጠየቅ የነበረበት የሚሉትና እርስዎ መግለጽ የሚፈልጉትን ለማጠቃለያ ቢገልጹ።
አይ እኔ ብዙ የምለው ነገር የለም። ብዙ ጊዜ ተብሏል። ዝም ብሎ ወሬ ገዛ ባህያ አይቻልም ተብሏል። እኛ ምንድን ነው ወያኔ አለ፣ ስለ ወያኔ ብዙም ተብሏል ተብሏል። የኢትዮጵያ ሕዝብ በሞላ ያውቋል። አናውቅም ስለዚህ የሚል ወይም አይናቸውን ሸፍነው ዝም ብሎ በጨዋታ የሚክዱ በጣም ጥቂቶች ናቸው። እነሱ ደግሞ የሚጠቀሙ ናቸው። ሌላው ግን ሀገሩን የሚወደው በወያኔ ትርፍራፊ ለመብላት ያልተዘጋጀው ወያኔን የበላይነት ተቀብለን ፈርመን ገብተን እነሱ በሚሉን መሰረት እንሂድ በቃን ትግል በቃን መከራ በቃን ስደት የሚሉ እስካሁን ድረስ አብዛኛው ኢትዮጵያዊ ወያኔ ማን እንደሆነ አውቋል። የሀገራችን ጠላት መሆኗን ለይቶ አውቋል። አሁን እንዴት ነው የምንታገለው? እንግዲህ እዚህ ላይ የአካባቢያችን ሁኔታ ማየት አለብን፣ መመርመር አለብን፣ ዓለም አቀፉን መመርመር አለብን። ድርጅቶች ማድረግ ያለባቸው ይሄ ነው። ከዛ ደግሞ በእነሱ በውስጣቸው ነው፣ በእርስ በርሳቸው ደግሞ ምን በማድረግ ትብብሩን እንትን ሊያካሄዱ ይችላል። ሀቀኛ ሀገር ወዳድ የሆኑ ድርጅቶች ነው ብሎ አሁን ምን ኢትዮጵያ የሆኑ ድርጅቶች ጋር ህብረት ማድረግም ዋጋ የለው። እነሱም አይፈልጉም፣ ቢፈልጉም አንዳንዶች ደግሞ አይፈቀድላቸው። ስለዚህ ሀገር ወዳድ የሆኑ የጠኑ የቆሙ ድርጅቶች እንዴት አድርገን ይህን ሁኔታ እንወጣዋለን ብለው በራሳቸው ተፈላልገው ተነጋግረው መፍትሄ ቢፈልጉ እና ያን ጊዜ ደግሞ የመጣውን ችግር በጋራ ሊቋቋሙ ጥሩ ይመስለኛል። አንድ ይሄን እላለሁ። ሁለተኛ የፖለቲካ ስደተኞች በየሀገሩ ያሉትን እነሱን መታደግና መርዳት አለንላችሁ ማለት ወሳኝ ነው። ይህንንም ማንሳት እፈልጋለሁ። ሶስተኛ የፖለቲካ እስረኞች አባልነታቸው ለማንኛውም ድርጅት ሆነ አልሆነ ፖለቲካ እስረኛ እስከሆኑ ድረስ የእነሱንም ጉዳይ ደግሞ ዋና አድርጎ በጋራ የሁሉንም ችግር የሁሉንም መከራ ወደፊት አድርጎ ፖለቲካ እስረኞች በሞላ ይፈቱ ብሎ መታገል ደግሞ በጣም አስፈላጊ ነው። ይህ እንግዲህ የጋራ እንትዳል። ሁለተኛ ለሀገራችን ብለው ሲታገሉ በወያኔ የተገደሉ ታጋዮችን ቤተሰቦች ደግሞ መርዳት መታደግ ደግሞ በጣም ኢምፖርት አስፈላጊ ነገር ነው። ልጆቻቸው እዛ ወጥተው አደባባይ ወጥተው ርቃናቸውን እንዳይቀሩ ለሀገር ብለው የሞቱት እነሱን ቤተሰብ መርዳት፣ ይሄ እንግዲህ በቀላሉ ልናደርጋቸው የምንችለው ነው። የሚገቡ እንትኖች ናቸው። ወያኔን እስክንጥል ድረስ እናንተ ሞቱ ማለት አይቻልም። እነዚህም መርዳት፣ መሰለፍ፣ ተቃውሞ ማድረግ፣ ከዛ ደግሞ የወያኔ ወዳጆችን ስስ ብልት ለይቶ አውቆ በዛ ማጥቃት መታገል፣ እነሱን በቀስቀሳ ወይም በዚህ በዛ አድርጎ የፖለቲካ የዲፕሎማሲያዊ ትግል በማድረግ ወያኔ የበላይነቱን እንደገቡ። አሁን ወያኔ ምን አለ? በዲያስፖራው ለዚህ ለህዳሴ ለሚለው ግድብ እንትን ከዩናይትድ አረብ ኤሚሬትስ ከሚኖሩት ኢትዮጵያውያን ውጪ ብዙዎቹ አልረዱንም አለ። ይሄ ድል ነው። ብዙ ጥረት ተደርጓል። ብዙዎቹ ተሰልፈው ገንዘብ ሲደግሱ ነው። እናውቃቸዋለን። አሁን እነማ ነጋዴዎች እነማ ከአፍሪካ እስከ አውሮፓ እስከ አሜሪካ ገንዘባቸውን ለዚህ ለወያኔ እንትን እንደሰጡ ቦንድ እንደገዙ እናውቃለን እኮ እኛ። ሚስጥር አይደለም፣ ግን አፍረት ለነሱ ነው። ነገ የኢትዮጵያ ህዝብ እናንተ ወራዶች የሚላቸው እነሱ ነው እንጂ እኛን አይደለም። ግን በውጭ ሀገር ባለው ዜጋ የተጠበቀውን ያላገኘቱ ደግሞ ድል ነው። ምክንያቱም አልተሰጠውም። አቶ የውጭ ሀገር ያለው ኢትዮጵያዊ $3 ቢሊዮን ድረስ በአመት እየላከ ወያኔን በእጅ አዙር እየደገፈ መሆኑን ማወቅ አለበት። አሁን ደግሞ ህዳሴ ግድብ እያለ ሊሰጥ አይችልም። ማዕቀብ ማድረግ አለበት። በወያኔ ላይ ማዕቀብ፣ ከባድ ማዕቀብ ማድረግ አለበት። አቅሙ አለው፣ ማድረግም ይችላል። ይሄ ከተደረገ ወያኔ የሚፈራው ብዙ ቀውስና ችግር ይመጣበታል። ይህን ችግር ተጠቅመን ደግሞ እንግዲህ ልናሸንፈው የምንችልበትን መንገድ መፈለግ እንችላለን። በያፓ በኩል ሀገር ወዳድ የሆኑና ህልውና ያላቸው ድርጅቶች አብረን እንስራ እንላቸዋለን። እሺ ካሉ ደግሞ አብረን እንሰራለን። እስካልሆነ ደግሞ በራሳችን የራሳችን ትግል እንቀጥላለን። ትግላችን እንግዲህ ጥንቃቄን ያዘለ ወደፊት ሊያስኬደን የሚችል አቅማችንን የመጠነ ትግል እናውቅበታለን፣ እየሰራ ነው።
በጣም አመሰግናለሁ። ጓድ እያሱ አለማየሁ የኢህአፓ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከፍተኛ አመራር አባል ከፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ጋር ላደረጉት ቃለ ምልልስ
አመሰግናለሁ።